ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በቅዳሜው አደጋ አምስት ልጆቻቸውን ያጡትን እናት ድምፅ ነው የሰማችሁት።
እኔ አሁን አንድ ነፍሰ ጡር ከነ ልጇ ሶስት ልጆች ስድስት ልጅ ቤት ነበሩ። ያው ይመጣብኛል አይባልም፣ ወጣ ብለናል። ስንገባ ቤታችን እንደዚህ ሆኖ አገኘ ነው።
አደጋው የመጀመሪያው አይደለም ይላሉ አንድ ነዋሪ ደግሞ።
ነገር ግን እኔ ብንናገርም ባንናገርም አየር ላይ ብታውዩም ባታውዩም የሚቀየር ነገር የለም ነው የሚልሽ። የሚቀየር ነገር ካለ መቀየር ይችላል። መጀመሪያ መቀየር ይችል ነበር ይሄ ነገር። ይሄ ነገር የመጀመሪያው አይደለም፣ የሁለተኛው አይደለም፣ የሶስተኛው አይደለም። በስድስት ዓመት ጊዜ ውስጥ ለአራተኛ ለአምስተኛ ጊዜ ተደጋግሞ የደረሰ አደጋ ነው።
ዝርዝሩ በዕለቱ አብይ ርዕስ ተይዞለታል።
ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ አድማጮቻችን። የዛሬ ማክሰኞ መጋቢት አምስት ቀን 2009 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
አዲሱ አበበ አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
አዲስ አበባ ውስጥ በተለምዶ ቆሼ ሰፈር እየተባለ በሚጠራው ቆሻሻ ማስወገጃ ስፍራ ሕይወታቸው ያለፈ ዜጎች ቁጥር 82 መድረሱ ተዘገበ። መንግሥት ለሟቾች የሶስት ቀን ብሔራዊ ሐዘንም አውጇል። በመንግሥት ቁጥጥር ስር የሚገኙት የአገሪቱ መገናኛ ብዙሃን ትናንት ሰኞ የሟቾች ቁጥር 65 ሆኖ ከእነዚህ ውስጥ 20ዎቹ ወንዶች፣ 45 ሴቶች መሆናቸውን ዘግበው ነበር። አሁን የሟቾች ቁጥር በ17 ጨምሮ 82 ተመዝግቧል። አደጋው በአቅራቢያው ያሉትን ቤቶችም ደምስሷል። የሆስፒታል ሰራተኞች እንደገለጡት ቢያንስ 50 ሰዎች ሕክምና ተደርጎላቸዋል። ከ50 ዓመት በላይ ዕድሜ ባለው በዚህ ቆሻሻ ክምር ውስጥ መኖሪያ የሌላቸው ሰዎች ፈልፍለው በመግባት እንደ መኖሪያ ቤት የሚጠቀሙበት እንደነበር ይታወቃል። ከዚህም በላይ በየቀኑ በመቶዎች የሚቆጠሩ ሰዎች ከቆሻሻው የሚገኝ እንደ ምግብ እና ሌሎች ነገሮችን ፍለጋ በስፍራው እንደሚውሉ የሚታወቅ ሲሆን በአካባቢው ባሉ ደሳሳ ጎጆዎች የሚኖሩም እንዳሉ ይታወቃል። አያሌ ሰዎች የደረሱበት እንዳልታወቀ ነዋሪዎች ገልጠው እነዚህን የመፈለጉም ጥረት እንደቀጠለ መሆኑን መንግስት ተናግሯል። የአደጋው መንስኤ ግን እስካሁን አልገለጠም መንግስት። የአካባቢው ሰፋሪዎች ግን አደጋው የደረሰው በመገንባት ላይ ባለ የባዮ ጋዝ ፋብሪካ መሆኑን ይናገራሉ። ከፈረንሳዩ ዜና አውታር ጋር ቃለ ምልልስ ያደረጉት የኮሚኒኬሽንስ ሚኒስትር ነገሪ ሌንጮ ደግሞ ሰፋሪዎቹ ክምሩን በመቆፈራቸው ነው አደጋ ያደረሱት ብለዋል። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ትናንት ይፋ ባደረገው መግለጫው አደጋው የደረሰው በኢትዮጵያ ባለሥልጣናት ቸልተኛነት ነው በማለት መንግስትን ተጠያቂ አድርጓል። በተያያዘ ዜና ተቃዋሚው የኢትዮጵያ አንድነት ፓርቲ ባወጣው መግለጫ ለዜጎቹ መጠለያ የመስጠት ኃላፊነቱን ያልተወጣው መንግስት ተስፋ ያጡ ሰፋሪዎችን እያደገ ነው የሚለውን ኢኮኖሚ እንዳደናቀፉበት በመቁጠር ለአደጋው ምክንያት አድርጓቸዋል፣ ይህንንም እንተቻለን ብሏል። የመጽሔት ዘገባዎቻችን በሙሉ በዚህ ጉዳይ ላይ ያተኩራሉ።
ቡሩንዲ ውስጥ በዚህ ዓመት ከ700 በላይ ሰዎች በኮሌራ በሽታ መሞታቸውንና መንግሥት ህመሙ ወረርሽኝ መሆኑን ለመግለጽ እያቀደ እንደሆነ የጤና ጠበብት አስታውቀዋል። ከዚህ ድምዳሜ የተደረሰውም የቡሩንዲና የዓለም ጤና ጥበቃ WHO ጠበብት በጋራ ባካሄዱት ጥናት እንደሆነ የቡሩንዲ ጤና ጥበቃ ሚኒስትር አስታውቀዋል። በዚህ ዓመት መጀመሪያ ላይ ብቻ 1.8 ሚሊዮን የኮሌራ በሽታ ህሙማን እንደ ተመዘገቡ ሚኒስትሯ አስታውቀው ከ11 ሚሊዮን ያነሰ ህዝብ ላላት ቡሩንዲ ይህ ከፍተኛ ቁጥር መሆኑንም አመልክተዋል። እንደ ሚኒስትሯ ገለጻ ከሆነ ለህመሙ መዛመት ትልቁን ድርሻ የሚይዘው የአየር ንብረት ለውጥ ነው። መንግሥት ወረርሽኙን ለመዋጋት ቢያንስ 31 ሚሊዮን ዶላር እንደሚያስፈልገው ገልጿል።
የአንድ የቀድሞው የደቡብ ሱዳን የፖለቲካ እስረኛ እንደገለጡት ምንም እንኳ ፕሬዚዳንቱ ሳልቫኪር እንደሚፈቱ ቢናገሩም አሁንም ከ30 በላይ ታሳሪዎች አልተለቀቁም። በጁባ ዩኒቨርሲቲ የኢንዱስትሪ ሳይንስ ኮሌጅ ዲን ሊዮንዚዮ አንጎሌ ኦኔክ በሰጡት ቃል ፕሬዚዳንቱ ቀደም ሲል የገቡትን ቃል እንዲያከብሩ አሳስበው አሁንም እስር ላይ የሚገኙትና በአምነስቲ ኢንተርናሽናል የሚታወቁት 32 እስረኞች እንዲፈቱ ጠይቀዋል። የደቡብ ሱዳኑን የእርስ በርስ ጦርነት ከፍጻሜ ለማድረስ ለአውሮፓ ቆጣጠር በ2015 በተደረገው ስምምነት መሰረት እስረኞቹ ሊፈቱ ይገባል ብለዋል ዲኑ ሊዮንዚዮ ኦኔክ። የስኮትላንድ ቀዳማዊ ሚኒስትር ዛሬ ግዛቲቱን ከታላቋ ብሪታንያ ለመገንጠል የሚያቀርባቸው እርምጃ ወስደዋል። በዚህ መሰረት ሚኒስትሯ አዲስ ህዝበ ውሳኔ ለማካሄድ ይችሉ ዘንድ ህጋዊ ሂደቱን የማስጀመር እቅድ እንዳላቸው አስታውቀዋል። ሪቻርድ ግሪን አጭር ዘገባ አድርሶናል። ሰሎሞን ክፍሌ ያቀርበዋል።
ኒኮላስ ተርጀን ኤደንብራ ውስጥ በሰጡት ጋዜጣዊ መግለጫ ብሪታንያ ከአውሮፓ ህብረት አባልነት ለመውጣት ባለፈው ዓመት ድምፅ መስጠቷን ተከትሎ ስኮትላንዳውያንም ሐሳባቸውን በነጻነት እንዲገልጹ ዕድል መስጠቱ ትክክለኛ ይሆናል ብለዋል። የብሪታንያ ከአውሮፓ ኅብረት መውጣት የስኮትላንድን ኢኮኖሚና ከአውሮፓ ጋር ያላትን ግንኙነት ስጋት ላይ በጣለበት ወቅት ማንኛውንም ዐይነት እርምጃ ለመውሰድ ዝግጁ አልነበርኩም ሲሉም ሚኒስትሯ አክለው አስረድተዋል።
In short, it is not just a relationship with Europe.
ባጭሩ ከአውሮፓ ጋር ያለን ግንኙነት ብቻ አይደለም የሚያሳስበን። ዋና አሳሳቢ ጉዳይ ምን አይነት ሀገር ይወጣናል የሚለው ነው።
ስተርጀን ህዝበ ውሳኔው እንዲካሄድ የሚፈልጉት ደግሞ እንደ አውሮፓውያን ዘመን አቆጣጠር በ2018 የበልጉ ወራትና በ2019 ጸደይ ወራት መካከል ነው። የእንግሊዟ ወግ አጥባቂ ጠቅላይ ሚኒስትር ቴሬሳ ሜይ ከአውሮፓ ኅብረት ጋር የነበረንን ግንኙነት ለመቁረጥ ሲወስኑ ስኮትላንድን አላማከሩም ሲሉም ተችተዋል። የብሪታንያ እርምጃ ከአውሮፓ ኅብረት ጋር የፖለቲካ አንድነቱን ብቻ ሳይሆን ያበቁት ከብቸኛው የአውሮፓ ገበያ በመለየት ሊያስከትል የሚችለውን ከባድ የኢኮኖሚ ውድቀት አልተገነዘቡም ሲሉም አብራርተዋል። ብሪታንያ ከአውሮፓ ኅብረት ለመውጣት ሬፈረንደም ባካሄደችበት ወቅት ስኮትላንድ በኅብረቱ ለመቆየት 62-38 በሆነ ድምፅ መወሰኗ አይዘነጋም። ስኮትላንድ አሁን አዲስ ለማካሄድ ያሰበችው ሕዝበ ውሳኔ በእንግሊዝ ፓርላማ እጅ ይወድቃል። ጠቅላይ ሚኒስትሯ ቴሬሳ ሜይ ሌላ ሬፈረንደም ይፈቅዱ ወይም ያግዱ እንደሆነ ግልጽ የሆነ ነገር የለም። በቅርቡ የተካሄዱ የሕዝብ አስተያየት መለኪያዎች ግን የስኮትላንድን ነጻ መውጣት በብዛት እንደሚደግፉ ያሳያሉ።
በመጨረሻም ፕሬዚዳንት ዶናልድ ትራምፕ ከእርሳቸው የቀደሙት ፕሬዚዳንት ባራክ ኦባማ በምርጫው ወቅት ኒውዮርክ በሚገኘው ሕንፃዬ ላይ የስልክ መስመሮችን ጠልፈው ይሰልሉኝ ነበር ሲሉ ላሰሙት ክስ ዋይት ሀውስ ቤተ መንግሥት ማስረጃ እንዲያቀርብ አሁንም ግፊቱ እንደበረታ ነው። የዩናይትድ ስቴትስ የፍትህ ሚኒስቴር ማስረጃዎቹን ለማሰባሰብ ተጨማሪ ጊዜ እንዲሰጠው ለተወካዮች ምክር ቤቱ የመረጃ ወይም የስለላ ጉዳዮች ኮሚቴ ጥያቄ አስገብቷል። ሚኒስቴሩ ትራምፕ ላሰሙት ክስ ማስረጃ እንዲያቀርብ ተሰጥቶት የነበረው የጊዜ ገደብ ትናንት ሲያልቅ ነው ይህንን የማራዘሚያ ጥያቄ ያስገባው። ጀስማን ኦኒ ያጠናቀረውን ዘገባ ሰሎሞን አባቴ ያቀርበዋል።
ብዙዎች ምንኛ ደፋር ክስ ነው እያሉት ነው ይህንን ሚስተር ትራምፕ ሰሞኑን በትዊተር ያሰራጩትን አቤቱታቸውን።
ያስደነግጣል። ማሸነፌ ከመበሰሩ በፊት ኦባማ ትራምፕ ሕንፃ ላይ ስልኮችን ጠልፎ ሲሰልለኝ እንደነበር አሁን አወቅኩ። ምንም አላገኘም።
ይህ የትራምፕ አቤቱታ መልእክት ከወጣ ከአንድ ሳምንት ጥቂት ዘለግ ያለ ጊዜ አለፈ። ኦባማ በትራምፕ መኖሪያ ቤትም ሆነ ቢሮዎች ላይ ያደረጉት ምንም አይነት ማነፍነፍ መኖሩን የሚያረጋግጥ አንዳችም ማስረጃ አልቀረበም። በሌላ በኩል ግን ይህ ትራምፕ ክስ ያሰሙበትን አይነት አድራጎት ጨርሶ አልተፈጸመም ሲሉ በኦባማ አስተዳደር የብሔራዊው የስለላ ተቋም ዳይሬክተር የነበሩት ጄምስ ክላፐር ቃላቸውን ሰጥተዋል።
በስለላው ማህበረሰብ የትኛውም አካል በምርጫ ዘመቻው ወቅት በትራምፕ ሕንፃ ላይ የተካሄደ አንዳችም የስልክ መስመር ጠለፋና ስለላ ስራ አልነበረም።
የትራምፕ አስተዳደር ሰዎች ግን ምንም ማስረጃ ባያቀርቡም ፕሬዚደንቱ ያሰሙት ክስ ትክክል ነው እያሉ ስሞታቸውን ማጠናከራቸውን ቀጥለዋል።
ማስረጃ የለኝም። ሆኖም ግን ለዚህ ነው በተወካዮች ምክር ቤቱ የማጣራት ስራ እየተከናወነ ያለው።
የፕሬዚደንት ትራምፕ ከፍተኛ አማካሪ ኬሊያን ኮንዌይ ናቸው። የዋይት ሀውሱ የፕሬስ ኃላፊ ሾን ስፓይሰር ትናንት ሰኞ ከጋዜጠኞች ጋር ሲነጋገሩ ምናልባት ያ ስለላ የተካሄደው በስልክ ጠለፋም ላይሆን ይችላል ብለዋል። ስለላ ተካሂዷል የሚለውን መሠረታዊ ክስ ግን አልሰረዙም።
ፕሬዚዳንት ኦባማ ራሳቸው ኒውዮርክ ወርደው ስልኬን ጠለፉብኝ አይደለም ብለው ትራምፕ የሚያስቡት። ይሁን እንጂ እኔ እንደማስበው በ2016 ምርጫ ወቅት በኦባማ አስተዳደር የተከናወኑ የስለላና ሌሎችም አድራጎቶች ስለመኖራቸው ጥያቄ የለውም።
ይህንን ጉዳይ የሚመለከተው የተወካዮች ምክር ቤቱ የመረጃና የስለላ ጉዳዮች ኮሚቴ ሩሲያ በአሜሪካ ምርጫ ሂደት ውስጥ እጆቿን አስገብታ እንደሆነ እየፈተሸ ነው።
አድማጮች፣ ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው።
የሰዓቱን ዜና ነበር የሰማነው። ወደ ኋላ ከሚቀርቡ ዘገባዎቻችን አንዱን ለቅምሻ እናሰማ።
ለማንኛውም ነገር ነፃ የሚያደርግ ዜግነት ብቻ ነው። ስለዚህ 5 ዓመት በላይ የኖረ እና ዜግነት ለማመልከት የሚችል እሱን በአስቸኳይ ቢያደርግ ለብዙ ነገሮች መልስ ነው ብዬ አስባለሁ።
በመጀመሪያ ደረጃ ግሪን ካርድ ያለው ቦርሳ ውስጥ ግሪን ካርዱን ይዞ ይሄድ። ብዙ ሰው ይሄን አያደርገውም። ግሪን ካርዱን ቤት አስቀምጦ ነው የሚሄድ። ወርክ ፐርሚትም ያለው ወርክ ፐርሚቱን ይዞ ይሄድ። መንገድ ላይ ቢያቆመው ቢፈተሽ እንኳን ይሄን ማሳየት ይችላል ማለት ነው። ወርክ ፐርሚት የሌለው ግሪን ካርድ የሌለው ግን የአሳይለምም ሆነ የሆነ ማመልከቻ ያስገባ ሰው ማመልከቻው ደረሰኝ የሚለውን ወረቀት ጭምር በቦርሳ ውስጥ ይዞ ይሄድ።
የትኛውም የስደተኛ ጉዳይ የሚጀምረው በአሜሪካም ይመስለኛል፣ በተለይ በካናዳ ግን ከአይደንቲ አይደንቲቲ ነው። አንተ ማን ነህ? እሱ ነገር በጣም ስለሚያሳስባቸው የመጀመሪያው ጥያቄ አይደንቲቲ ነው።
የመጀመሪያ የሚጌታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የሕግ ጠበቆች ማኅበር የሳንታ ክላራ ቫሊ ሊቀመንበር ናቸው። ሁለተኛው አቶ ፍጹም አቻምየለ በዋሽንግተን ዲሲና ቨርጂኒያ በጥብቅና ሥራ የተሰማሩና በስደተኞች ሕግ ዙሪያ ለረጅም ጊዜ ያገለገሉ ናቸው። ሦስተኛው ድምፅ ደግሞ የአቶ ተክለ ሚካኤል አበበ ነው። በካናዳ ቶሮንቶ በጥብቅና ሥራ የተሰማሩ ናቸው። በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ በተጀመረ ውይይት ከተናገሩት ነው የተወሰደው። በሁለተኛው አጋማሽ ስርጭት ጠብቋቸው። አሁን የዕለቱ አብይ ርዕስ
ቆሼ ተብሎ በሚታወቀው የአዲስ አበባ ከተማ ደረቅ ቆሻሻ ማስወገጃ ስፍራ በተፈጠረው ክምር መደርመስ ሕይወታቸውን ያጡ ሰዎች ቁጥር በየሰዓቱ እየጨመረ መምጣቱ የተዘገበ ነው። በዚህ አስክሬን ፍለጋ በተደረገው ቁፋሮ ከአንድ ቤት የአምስት ሰዎች አስክሬን ተቆፍሮ እንደወጣ ቤተሰቦች ይናገራሉ። እናት ከነ ልጆቿ በቤት ውስጥ ተቀብራለች ብለዋል። ጮን ግርማ የሟች ቤተሰቦችን አነጋግራ ተከታዩን ዘግባለች።
ወይዘሮ ወርቅነሽ ቅዳሜ መጋቢት 2009 ዓ.ም ምሽት በኮልፌ ቀራኒዮ ክፍለ ከተማ ቆሼ እየተባለ በሚጠራው ቦታ የተደረመሰው የቆሻሻ ክምር አደጋ ከማድረሱ ጥቂት ቀደም ብሎ ልጆቻቸውንና የልጅ ልጆቻቸውን እቤት ውስጥ ጥለው ለቅሶ ለመድረስ ወደ ደጅ ወጣ እንዳሉ ይናገራሉ። ሲመለሱ ግን ቤታቸው የለም፣ በቆሻሻ ክምር ተውጧል፣ ልጆቻቸውንም የልጅ ልጆቻቸውንም አብረው ከቤታቸው ጋር እንዳጡ ይናገራሉ።
ልጆቻችን አፈር ደፈነብን፣ የሆነ ነገር አላወቅንም። በቆሼ መስመር ነው ወደ 30 ዓመት የሚያክል ጊዜ የተቀመጥንበት ሰፈር ነው። እንደ ፍንዳታ አድርጎ በቃ አፈር ደፈነብን። ልጆቻችን ምንም የምናውቀው ነገር የለም። እሳተ ገሞራ ይሁን የተደረገ ነገር ይሁን አላወቅም። በቃ ልጆቻችን አዳፈነብን፣ በቃ ደፈነብን። እስካሁን ያልተገኘ አስክሬን አለ። እኔ ግን አስክሬን አግኝቼ ቀብሬያለሁ። እኔ እንደውም እስካቫተር እንኳን አላዘዘልኝም መንግስት። ይገርምሻል፣ በራሴ ወጪ አውጥቼ ነው እስካቫተር ያስለቀምኩኝ አስክሬን። እኔ አሁን አንድ ነፍሰ ጡር ከነ ልጇ 3 ልጆች 6 ልጅ ቤት ነበሩ። ያው ይመጣብኛል አይባልም፣ ወጣ ብለናል። ስንገባ ቤታችን እንደዚህ ሆኖ አገኘነው። ልጆቼ ግማሻቸው ተማሪ ናቸው፣ ግማሻቸው ቁርአን እየቀሩ ነበር፣ ግማሻቸውም ቁጭ ብለው ነበር፣ ቴሌቪዥን እያዩ ነበር። በቃ እኛ ይሄ ይመጣል አላልንም። ቶሎ ተመልሻለሁ ቤታችሁ ብዬ ወጣሁ። ውጥጭ ከመጣ ድረስ እንደዚህ አይነት ነገር ተከሰተ። እርዳታም አልተገኘም። ሌሊቱ አድሮ እስከ ጠዋቱ 4 ሰዓት ድረስ አስክሬን አልወጣም። ከ4 ሰዓት በኋላ አስለቅሜ እሁድ በ7 ሰዓት አካባቢ አስክሬን ማግኘት ጀመር። አስክሬኖቹን አገኘሁ። ይኸው ትላንትና ቀበር። ባለቤቴ ሙቷል። ከዚህ በፊት ጎርፍ በላኝ። ምንም አድራጊ ነገር የለውም አገሩ።
ወጣት ነስሩ ሁሴን የ25 ዓመት ወጣት ነው። የወይዘሮ ወርቅነሽ የቅርብ ዘመድ ነው። ያሳደጉትም እሳቸው ናቸው። እንደነገረን ከሆነ የሚኖሩበት ቤት በማህበር የተሰራና ህጋዊ ካርታ ያለው ነው። እነርሱ ቤት አቅራቢያ ከ100 በላይ በደርግ ጊዜ የተሰሩ ህጋዊ የማህበር ቤቶች እንደሚገኙ ገልጿል። እርሱ አንድ ወንድሙ እህቱና አሳዳጊናቱ በሰዓቱ በቤት ውስጥ አልነበሩ። ወይዘሮ ልፍነሽ በመሐፀን ውስጥ ያለው ልጅ ጨምር ቆጥረው 6 ሰው ከነሙኑ ቤቱ እንደተቀበረባቸው ሲገልጹ፣ ነስሩ እንደሚለው ደግሞ ከቤታቸው የሞቱት 5 ናቸው።
ነቢያት ሚተክባለች የወንድሜ ሚስት ናት ከነ ልጇ የአመት ከአስር ወር ልጅና እንደገና ነፍሰጡር ነች። ሌላ ደግሞ እህት አለችኝ ሁስኒያ ሁሴን የምትባል የ15 አመት እድሜ የ7 ያክል ተማሪ። ሌላ ደግሞ የ10 አመት ተማሪ የእህቴ ልጅ ናት። ሌላ ደግሞ እንደገና የ7 አመት የእሷ ታናሽ የ7 አመት ልጅ ነበረች። በድምሩ 5 ማለት ነው።
ነስሩ አያይዞ እንደገለጸው የቆሻሻው ክምር ሲደረመስ ከነዚህ ሙሉ ቤቶች ውስጥ የ17 አባወራ ቤት ከነነበሩበት ሰዎች ጭምር ማለቃቸውን ይገልጻል። እየተነገረ እንዳለው ሁሉም ቤቶች ቆሻሻውን ተገና አድርገው የተሰሩ እንዳልሆኑ ይናገራል።
የማህበር ቤት እኮ ነው። 100 ቤቶች ናቸው በማህበር የተሰጡ ቤቶች ማለት ነው። ካርታ ሁሉ ያላቸው ቤቶች ናቸው። በእጃቸው የገባ ነው ሁሉም ካርታዎች። የብሎኬት ቤቶችም አሉ፣ የጭቃ ቤቶችም አሉ። አሁን የኛ የተወሰነ ፓርቱ ብሎኬት ቤት ነው፣ የተወሰነ ፓርቱ ደግሞ ጭቃ ቤት ነው። ቦታውም ሜዳ ነገር ነው፣ ግን ከጀርባው ያለው ቆሼ ከሱ ከመኖሪያ ቤታችን በጣም ትንሽ ርቀት አለው። ቢያንስ 300 ሜትር 400 ሜትር ርቀት አለው። እዛ ጋ ያለው ነገር በጣም ተከምሯል። በፊት በእርግጥ ቆሼው በጣም ሰፊ ነበር። የሆነ ሳል ላይ ግን ከጎኑ የሆነ ፎቅ የተሰራ ነው ለቆሻሻ ማብላያ ተብሎ። በአንድ በኩል ደግሞ እነዛ ነገሮች ቦታውን ሲያጠቡት አንድ ቦታ ብቻ መከመር ተጀመረ ማለት ነው።
ነስሩ ስለ አካባቢው ሲናገር ቆሼ የተሰኘው የቆሻሻ ክምር እዛ አካባቢ ከ50ና ከ60 አመት በላይ አስቆጥሯል። ቆሻሻው በአካባቢው ላይ ሰፊ ክፍል ይሸፍን ነበር። ነገር ግን ከጥቂት ወራት በፊት አካባቢው ለልማት ይፈለጋል ተብሎ መቆፈር ተጀምሮ እንደነበር ይናገራል። ቆሻሻ መጣሉም ተቋርጦ ነበር ይላል። ነገር ግን በድጋሚ እንደገና ቆሻሻ በመጣሉ እንደ አዲስ ክምሩ እየበዛ መምጣቱን ይገልጻል። አካባቢው ላይ የቆየ ይዞታ ያላቸው ቆሻሻውን ተገና አድርገው በላስቲክ የተሰሩ ቤቶች፣ እንዲሁም ከሌላ አካባቢ ተፈናቅለው የመጡ ተጠላዮችና ተከራዮችም ይኖሩ እንደነበር ይናገራል።
አካባቢ ላይ ብዙ ቤት የሚያከራዩ ሰዎች አሉ እና የተከራዮቹን ብዛት ደግሞ ማወቅ ይከብዳል። አሁን እነሱን ማን ያነሳቸዋል የሚለው ራሱ በጣም እንትን ነው። ቤተሰብ ያለው እንኳን ቤተሰቡ የተረፈው እንኳን ቤተሰቡን እያወቀ ያነሳል። ያ ግን ያለው ነው ተከራዮቹን ቤተሰብ ከሌላቸው ማን እንደሚያነሳቸው ራሱ እንጃ።
አያይዞም በዚህ ቦታ ላይ አደጋው ሲደርስ ማንነታቸው የታወቁም ያልታወቁም ሰዎች ከቆሻሻው ጋር እየተደባለቁ እንደተቀበሩ ይናገራሉ። የእነሱን ቤተሰብ በተመለከተ ቅዳሜ ምሽት የተደረመሰ እሁድ ጠዋት በግላቸው ቆፍሮ የሚያወጣ መሳሪያ ተከራይተው አስቆፍረው እንዳስወጡ ይገልጻሉ። ሌላው 5 ቤተሰቡን ያጣው መሐመድ ሐዘኑ የማያውቀውን ስሜት እንደፈጠረበት ይናገራል። ነገሩ ካበቃለት ቤተሰቦቻቸውን ከቀበሩ በኋላ መናገሩ ምንም ጥቅም የለውም ብሎኛል።
ነገር ግን እኔ ብንናገርም ባንናገርም አየር ላይ ብታውዩም ባታውዩም የሚቀየር ነገር የለም ነው የምልሽ። የሚቀየር ነገር ካለ መቀየር ይችላል። መጀመሪያ መቀየር ይችል ነበር ይሄ ነገር። ይሄ ነገር የመጀመሪያው አይደለም፣ የሁለተኛው አይደለም፣ የሶስተኛው አይደለም። በ6 ዓመት ጊዜ ውስጥ ለ4ኛና ለ5ኛ ጊዜ ተደጋግሞ የደረሰ አደጋ ነው ይሄ። ከ6 ዓመት በፊትም እንደዚሁ ተንዷል አፈሩ። እዛ ጉልበታችን ነው በውሃ በጥብጠን በጉልበት አሸክመን በራሳችን ገንዘብ ደክመን የኖር ነው። ከዛስ እንደገና ደግሞ እሱን ለመከላከል የተከልነውን ባህር ዛፍ የተከልነውን የተለያዩ መከላከያዎች መንግስት ለልማት ቦታ ይፈለጋል ብሎ እሺ ብለን ለልማት አስረከብን ቦታውን። ስለዚህ አሁን አፈሩን ሲናድ የሚከላከለው ነገር አልነበረም። ስለዚህ ጠቅላላ ሰፈሩ ላይ አደጋ ያደረሰ።
መሐመድ እንደሚለው አደጋው የደረሰው አካባቢው ላይ ሰዎች በመብዛታቸው ወይም ደግሞ የቆሻሻ ክምር በመብዛቱ ምክንያት አይደለም ባይ ነው። መጀመሪያውኑ ለልማት ተብሎ መንገዱ ሲቆፈር የአካባቢው ነዋሪ ስጋቱን ሲናገር ነበር ይላል። ቆሻሻው ሳይነሳ በጎን በኩል ከተቆፈረ መደርመሱ እንደማይቀር ሲናገሩ ቀድሞውኑ ሰሚ እንዳላገኙ ይገልጻል።
በራሳቸው አላግባብ በማናለብኝነት መንግስትም አይደለም ይህንን ነገር እዛ ቦታ ላይ ይሰሩ የነበሩት ሲያርሱ የነበሩት ኃላፊነቱን መውሰድ ያለባቸው እነሱ ናቸው። ቆሻሻው የተከመረው ይሄ የዛሬ አይደለም ይልሽ፣ ይሄ ሲንስ ከ60ና ከ70 ዓመት በላይ የነበረ ቆሻሻ ነው። እኛ እዚህ ቦታ ላይ መኖር ከጀመርን ቢያንስ ከ27 ዓመት በላይ ነው። እንደዚህ አይነት የከፋ አደጋ የደረሰው ግን አሁን ነው። በልማት ሰበብ ቆሻሻው እየተጣለ ያለው አሁን ወደዚህ ወደ ነዋሪዎች ቅርብ ነው። እናንተ ምንም የሚያገባችሁ ነገር የለም፣ ስራዬን ነው እየሰራ ያለሁት ነው ያለው በሰዓቱ የነበረ አንድ የእስካቫተር ሹፌር። ሰው ይሄ ነገር እየተናደ ነው፣ ድምጽ እያሰማ ነው ሲሉት ምንም የሚያገባችሁ ነገር የለም። በሰዓቱም ወድቆ የገባም አለ። ምናልባት ይህን ነገር እነሱ ላይናገሩ ይችሉ ይሆናል። ደግሞ የሰዎቹ እዛ ጋር መኖር አለመኖር ለዚህ ምንም አይነት የሚያመጣው ነገር የለም። እነዚህ እኮ ይኖራሉ የሚባሉት እኮ ሰዎች እኮ 15-20 አባወራዎች ቢሆኑ ነው።
በዛሬው ዕለት ሁኔታውን ለመከታተል በስፍራው ሄደው የነበሩ የአይን እማኞች ለአሜሪካ ድምጽ እንደተናገሩት ቦታው አሁን ከፍተኛ ቁጥር ባላቸው ፖሊሶች ተከቦ ፍለጋ ሲደረግ ነበር። በዛው መጠን ደግሞ ቤተሰብ ጠፋብን የሚል ሰው በቦታው ነበር።
እዚሁ የዜጎች አሳዛኝ እልቂት አብይሩስ ላይ እንቆያለን። በስጋት ውጭ እያደርን ነው ያሉ ነዋሪዎችና ሐዘንተኞች የቀሩትን ዜጎች ለመታደግ የሚወሰደው እርምጃ አፋጣኝ እንዲሆን ጠይቀዋል። የእስክንድር ፍሬው ዘገባ ይከተላል።
ቀዳሚ ምሽት በደረሰው የቆሻሻ መደርመስ አደጋ ቤተሰቦቻቸውን ወዳጅ ዘመዶቻቸውን ያጡ የቅርብ ሰዎቻቸውን የተነጠቁ ሐዘንተኞች በአደጋው አሰቃቂነት ውስጣቸው የተነካ ልባቸው ያዘነ ለቅሶ ደራሾች የክፍል ጓደኞቻቸውን ያጡ ትምርት ቤት ዘክተው ከነደም ልብሳቸው የመጡ ታዳጊዎች ሁሉም በአንድ ቦታ በአንድ ድንኳን ሐዘናቸውን ሲገልጹ አሉ። ቆሼ በሚባለው አካባቢ ዛሬ ኩለቀል ላይ የተመለከትኩት ከቃለ መጠይቆች የተረዳሁት በዚህ ተቃለላል። አሁንም የመደርመስ ስጋት መኖሩን የገለጹት አስተያየት ሰጪዎች መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። በድንኳኑ ውስጥ የማስተባበር ስራ ሲሰሩ ያገኘኋቸው ወይዘሮ አበራሽ አለነህ ከነዚህ አንዷ ናቸው።
አሁንኛ መናሰበው ለሞቱት ሰዎች ነው። እንግዲህ እዚህ ጋር አደጋውን ውስጡ ስላልወጣ ያን ለማስቀበር ምግብ ለማቅመስ አንድ ላይ ለማሰባሰብ የሚደረገው ስራ ነገር ግን አሁን ደግሞ በህይወትና በሞት መሐከል ያለ ሄደ ብታየው በጣም በንጥልጥል ላይ ያለ ቤቶች አሉ። ንቅናቄ እየፈጠረ ማለት ነው። ለዛስ መንግስት ምን እያሰበ ነው? እና በስጋት ሁላችንም ውጭ እየዋልን እያደርን ነው ማለት ነው። ምንም በቃ እናቀውም ለማለት ፈልጌ ነው።
በመደርመሱ አደጋ ቤተሰቦቹን ማጣቱን የገለጸው ወጣትም ይሄንኑ መልእክት አስተጋብቷል።
ምን ልበል? እኔ ምጽአት ቀን የመጣ ይመስለኝ እንጂ እንግዲህ ቢያንስ ከዚህ በኋላ ያለው ነገር አደጋ ነው። እንዳየሁ ተንጠልጥሏል።
ከነደንብ ልብሳቸው ለቅሶ ሊደርሱ በአካባቢው ከተገኙት ታዳጊዎች መካከል አልፋ የተባለው የግል ትምህርት ቤት ተማሪዎች ይጠቀሳሉ። አዲስ የተባለች የ9ኛ ክፍል ተማሪ እንደገለጸችው የተሰማቸው ሐዘን ትምህርት ቤት ዘግተው እንዲመጡ አስገድዷቸዋል።
የኛ ተማሪ የሆነው አንድ ተማሪ ስለሞተ ሐዘናችን ለመግለጽ ነው የመጣነው።
የትምህርት ቤቱ ተማሪ በሙሉ ነው የመጣው ዛሬ? ከሰዓት በኋላ ትምህርት ዘግታችኋል ማለት ነው?
አዎ።
የሟቾቹን ፎቶግራፎች ይዘው የሚታዩ ለቀስተኞች በዚያ ድንኳን ሐዘን የተቀመጡት ቤተሰቦች በርካታ መሆናቸውን ያመለክታሉ። በአደጋው በፈረሱ 16 መኖሪያ ቤቶች ለሞቱ ሰዎች ድንኳኑን የተከለውና ያስተባበረውም በአካባቢው የሚንቀሳቀስ የበጎ አድራጎት ማህበር ነው። የማህበሩ ሰብሳቢ አቶ ደገፉ ደሳለኝ ይህንኑ አብራርተዋል።
እንዳንድ ሰው መካሪ፣ እንዳንድ ልብ መካሪ ሆነን ነበር የምንኖረው። አጋጣሚ ሆኖ እንግዲህ ጣ ደረሳችሁና ግማሽ ወገናችን ግማሽ አካላችን ማለት ነው። ስለዚህ ለዚህ አደጋ ተጋልጠውብናል። ወደፊት የሚያጋጥም ለእኛም ራሱ ያሰጋል ይሄ ነገር እና ቦታው እንደምታየው የተያያዘ ነው። ንቅናቄው እስከዚህ እስካለንበት ድረስ ነው እና ወደፊት ግን ላለው ያለፈው አልፏል። እግዚአብሔር በመንግስቱ ሰማያት ያድራቸው። ላለው ደግሞ መፍትሄ የሚፈለግበት ነገር ይፈልጋል።
ይህን አሁን እያስተባበረ ያለው ማን ነው? ድንኳኑን የጣለው እንደዚህ ለሀዘንተኞቹ ድጋፍ እያደረገ ያለው ማን ነው?
ይህ ቦታ ደዋዊ ድል ይባላል፣ ይታወቃል። የቄሶች ማህበር ደዋዊ ድል ታዋቂ አንድ ማህበር ነው።
እዚህ አሁን ስንት ሰዎች የሞቱባቸው ስንት ቤተሰቦች ናቸው እዚህ ያሉ? ስንት ሰው ስንት ሀዘንተኛ ነው
እዚህ ያለው? ቤቶቹ 16 ናቸው። በ16 ቤት ውስጥ የሚገኘው ግን ከእያንዳንዱ ቤት በስሩ ከአምስት እስከ 10 አባወራ ተከራይ የተከራይ አባወራ አምስት ይያዛል። አንዱ አባወራ ሲደመር እንግዲህ 16ን በአምስት ብታበዛው እልቆ ማለቂያ የለውም፣ ብዙ ነው።
እስቲ እዚህ ላይ ያብራሩልኝ። የሁሉም ስም ግን እዚህ ነው ድንኳኑ ማለት ነው? አጠቃላይ እዚህ አሁን በዚህ በመደርመስ አደጋ የሞቱ ሰዎች በሙሉ እዚህ ነው የተቀመጡ? ተለቅሶ ነው? ሌሎች ድንኳኖችም አሉ?
በአብዛኛው ግን ዘመድ አዝማድ እየወሰዳችሁ ካልወሰደ በአብዛኛው እዚህ ነው ያለው። ጠቅላላ እዚህ ነው ያለው።
አደጋውን አስመልክተው ለሀገር ውስጥ ጋዜጠኞች መግለጫ የሰጡት የአዲስ አበባ ከተማ ከንቲባ ድሪባ ኩማ በቀሩት ነዋሪዎች ላይ ተጨማሪ ጉዳት እንዳይደርስ እርምጃዎች እየተወሰዱ መሆኑን ገልጸዋል።
በአካባቢው ያሉ ተጨማሪ አደጋ ይደርስባቸዋል ብለን የሰጋንባቸው አካባቢዎች የሚኖሩ ነዋሪዎችን በሙሉ የማስወጣት ስራ ቀኑን ሙሉ ስንሰራን የቆየ ነው። በተለያየ ቦታ ከዛ ራቅ ያለ ቦታ እንዲሰፍሩ እየተደረገ ነው ያለው። ሌሎች ሰብአዊ ድጋፎችም እየተደረጉ ነው ያሉት።
አዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ስሙ ቆሼ ተብሎ በሚጠራው አካባቢ በደረሰው አደጋ የሞቱ ሰዎች ቁጥር እየጨመረ መሆኑንም የአካባቢው ነዋሪዎች ተናግረዋል። ከከተማው አስተዳደር ባለስልጣናት ተጨማሪ መረጃ ለማግኘት ያደረግኩት ጥረት ስብሰባ ላይ በመሆናቸው ለጊዜው አልተሳካም። እንደተሳካ ይዤ መለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀጣዩም ዘገባ በዚሁ ጉዳይ ላይ ያተኩራል። በሌላ በኩል አዲስ አበባ ውስጥ ለዓመታት ተከምሮ የነበረ የቆሻሻ ክምችት በመደርመሱ ለበርካታ ሰዎች ሕይወት መጥፋት ምክንያት መሆኑ ይታወቃል።
እስካሁን በድናቸው ከተገኘው የሟቾች ቁጥር ያልተናነሰ ከቆሻሻው ክምር ስር ሌሎችም ሊኖሩ ይችላሉ የሚል ግምት በአካባቢው ነዋሪዎች በመደመጥ ላይ ይገኛል። ትናንት 19ኙ ሟቾች በደብረ ከዋክብት አቡነ አረጋዊ ቤተ ክርስቲያን፣ አምስቱ በኮልፌ ሙስሊም የመቃብር ስፍራ ሥርዓተ ቀብራቸው ሲፈጸም፣ የቀሪዎቹ ዜጎች የቀብር ሥነ ሥርዓት በለቡ ገብርኤል ቤተ ክርስቲያንና በኮልፌ ቀራኒዮ በሚገኙ መካነ መቃብሮች ተፈጽሟል። በዛሬው ዕለትም ወደ 40 የሚሆኑ ሟቾች ቀብራቸው ተፈጽሟል። ነዋሪነታቸው በተለያዩ ክልሎች የሆኑ የሟቾች አስከሬን ደግሞ ወደ የዘመዶቻቸው ተሰኝቷል። በአካባቢው ነዋሪ የሆነው የኤልቲቪ የወጣቶች ፕሮግራም አዘጋጅ ጋዜጠኛ አሸናፊ እንዳለ ኮልፌ ቀራኒዮ ከተማ በተለምዶ 84 ሰፈር የወጣት ማዕከል የሚገኙ ከአደጋው የተረፉ ዜጎችን በጎበኘበት ወቅት የተመለከተውን ለመስታወት አራጋው ገልጸውላታል።
አሁን እንግዲህ ዛሬ ጧት ላይ እዛው ነው የዋልኩት፣ የአካባቢው ላይ ማለት ነው። እንግዲህ ቁጥሩ እየጨመረ ነው። ቢያንስ ዛሬ 20 ሰው ነው ቅድም የነገሩኝ መረጃ፣ 20 ሰው ይመስለኛል ዛሬ መገኘት የቻለው። ግን ያው ከቁጥር በዘለለ እንዳልኩሽ የተለያዩ ሰዎች በተለይ ህጋዊ ያልሆኑት ሰዎች መጠለያ ተሰጥቷቸው አርፈዋል። ምግብና የተለያዩ ነገሮች እየቀረበላቸው ነው ያሉት። ከዛ በተጨማሪ ግን ያው ምናልባት ቀኑ አሁን እየረዘመ ስለመጣ ሬሳ የጠፋባቸው ሰዎች ሬሳቸውን መለየት አስቸጋሪ እየሆነ ነው የመጣው። አሁን 3 ቀን 4 ቀን እየሞላው ስለሆነ ከዛ በዘለለ ግን ያው አሁን ላይ ቢያንስ መጀመሪያው ከነበረው ጥሩ ይሻላል። ከዚህ በፊት እስካቫተር በግላቸው ተከራይተው ያስወጡ እንደነበረ ነው የነገረኝ አንድ ልጅ። አሁን ላይ ግን ጥሩ እንቅስቃሴ እያደረጉ ነው፣ በተለይ የሞትን በማውጣት በኩል ማለት ነው። ከዛ በዘለለ ከተለያየ ስፍራ እየመጡ ለቅሶ እየደረሱ እና ሀዘናችሁ ሀዘናችን ነው አብረናችሁ ነን እያሉ ብዙ ሰዎች ለቅሶ ሲደርሱ ነው ያሉት ዛሬ ላይ የኪነጥበብ ባለሙያዎችን ጨምሮ ማለት ነው።
እንግዲህ መጠለያ ውስጥ ያሉት ሰዎች ቁጥራቸው ምን ያህል ይሆናል?
ኤግዛክትሊ ቁጥራቸውን አላውቀውም፣ ግን መጠለያው ላይ ያሉ ሰዎች ህገወጥ የሆኑት ይሄ ማለት በፌስታል እና በተለያዩ ነገሮች ከቆሻሻው አናት ላይ ቤት ሰርተው ይኖሩ የነበሩት ህገወጥ ሰዎች ብቻ ናቸው ያሉት። ህጋዊዎቹ ያው አብዛኞቹ ስለሞቱ የተረፉት ደግሞ ዘመዶቻቸው ጋር የተለያዩ ቦታዎች ላይ ነው ያሉት። ለምሳሌ እዛው አካባቢ ላይ ቁርአን ይቀሩ የነበሩ ወይም ደግሞ አንድ አስተማሪ አስተምሯቸው የነበሩ ህጻናት ብዙ ናቸው የሞቱት። እነሱ በተለያየ ቦታ ወላጆቻቸው ለቅሶ ተቀምጠዋል እንጂ ህጋዊዎቹ አሁን ቤት እየተከራዩ ሁለት ቤትም እንደዚህ ለቃለ ማስቀመጫ በግላቸው ሙከራ እያደረጉ ነው። ከዛ ውጪ ግን ህገ ወጦቹ በጣም ብዙ ናቸው። በጣም ትልቅ የድንኳን ተጥሏል። እንደገና ከታችና ከህንጻ ስር
ህገ ወጥ ያልከመት ነግረኝ ቤት አልነበረሽ
ካርታ የሌላቸው መጥተው ዝም ብለው የላስቲክ ቤቶችን ወጥረው ይኖሩ የነበሩት ሰዎች ናቸው ህገ ወጥ የሆኑት። ለነሱ ሰዎች አሁን መጠለያ ተሰርቶላቸው 84 የሚባል አካባቢ አለ እዛ የወጣት ማዕከል ውስጥ ዩኒሴፍ ነው። እዛ ላይ ምግቦችን እየሰጧቸው ነው። ግን ህጋዊዎቹ ምንም አልተደረገላቸውም። ያው ወይ ዘመድ ጋር ወይ ጎረቤት ጋር ነው ያደሩት። በተለይ ሙስሊሞቹ አሁን ላይ መስጊድ ውስጥ ነው የሚገኙት። ለቅሶ የሚደረሰው ሙስሊሞቹን ለመጠየቅ የሚፈልግ ሰው እዛው ይሄ አቡነ አረጋዊ የሚባል ቤተክርስቲያን አለ፣ ከዛ አጠገብ ያለ አንድ መስጊድ ውስጥ ነው ያረፉት። ወይም ደግሞ ጎረቤት ዘመድ ጋር ነው ያሉት ሙስሊሞቹ። ከዛ በዘለለ ደግሞ ሌሎቹ እዛው ድንኳን፣ አንድ ትልቅ ድንኳን ተጥሏል፣ እዛው ውስጥ ነው የሚገኙት።
ዛሬ አይታቸዋል የተረፉትን በመጠለያ ውስጥ የሚገኙትን ሰዎች ምን ያህል ይሆናል?
በጣም ብዙ ሰዎች ናቸው የተረፉት። በጣም ብዙ ሰዎች ማለት ቅድም ያልኩሽ ህገወጥ ናቸው ወይም ደግሞ ካርታ የላቸውም ብዬ የነገርኩሽ ሰዎች እንግዲህ ከላይ ያለው ህንጻ ላይ ሙሉ ነበሩ። በፍራሽ ተነጥፎላቸው እዛ ውስጥ ምሳ እየበሉ ነበር እኛ በሄድንበት ጊዜ። ማለት በቁጥር ይሄን ያህል ብለን የጠየቅነው ቁጥር አልነበረም፣ ግን በጣም በርካታ ሰዎች ትላልቅ ሰዎችን ጨምሮ ህጻናት፣ እንዲሁም ወጣቶች አሉ። ቆሻሻው እንዳልኩሽ ምናልባት የአንዳንድ ሰዎች ስጋት የሆነው ማታ ማታ ላይ ነበር ከዚህ በፊት የሚታየው። እኛ የአካባቢው ነዋሪዎች ነው የምናውቀው፣ ይጨሳል እና ውስጥ ለውስጥ የሚፈጠሩ ትናንሽ እሳቶች አሉ እና ያ ነገርም ያጠፋቸው ሰዎች ሊኖሩ ይችላሉ የሚል ስጋት አለ። እንደገና ደግሞ አሁን ላይ የሚደረመስ የተዘጋጀ ወይም ደግሞ መሀል ላይ የተሰነጠቃለ የሚሉ መረጃዎች አሉ እና በደንብ መቅረብ ስለማይቻል ወደ ቆሼው ላይ አሁን ላይ ትንሽ ስለተከበበ እዚህም ነገር ላይ ትኩረት ቢደረግበት።
እሺ፣ በጣም ነው የማመሰግነው።
ቴንክ ዩ ነው።
በመጨረሻም የተፈጠረው አሳዛኝ የዜጎች እልቂት አዲስ አበባ በከፍተኛ ማኅበራዊ ቀውስ ውስጥ ስለ መሆኗ የሚያሳይ ማስረጃ ነው ሲል የመላው ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። የከተማው አስተዳደርም ለደረሰው ጉዳት ተጠያቂ ነው ብሏል። በአደጋው ምክንያት የሞቱ ሰዎች ቁጥር ዛሬም እያሻቀበ ይገኛል። የቆሻሻው ክምር መናድ ምክንያቱ ግን ምን እንደሆነ የሚታወቅ ነገር የለም። መለስካቸው አምሃ ዝርዝሩ አለው።
የመላው ኢትዮጵያውያን ድርጅት መያድ ዛሬ በጽህፈት ቤቱ በጠራው ጋዜጣዊ ጉባኤ ባሰራጨው ጽሑፍ እንዳስታወቀው ቅዳሜ መጋቢት 2 ቀን 2009 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ በተለምዶ ቆሼ ተብሎ በሚታወቀው የአዲስ አበባ ደረቅ ቆሻሻ ማስወገጃ ስፍራ የተፈጠረው ክስተት ብዙ አንድምታ እንዳለው ይጠቁማል። ከነዚህ አንዱ ዜጎች በሕገ መንግሥቱ ተለይቶ የተደነገገላቸው ንጹሕና ጤናማ በሆነ አካባቢ የመኖር መብት አላቸው የሚለው ድንጋጌ እንዳልተከበረ ነው ሲል መንግሥትን ይከሳል። የአዲስ አበባ ከተማ አስተዳደርንም ለከተማዋ ነዋሪዎች ደንታቢስ ነው በማለት ሲነቅፍ፣ አስተዳደሩ ባለፈው ዓመት በክረምት ወራት አያሌ ዜጎችን በሕገ ወጥ የመሬት ወረራ ሽፋን ለከባድ ሥቃይ ዳርጓቸዋል በማለት እንደ ማስረጃ ይቆጥረዋል። እነዚህን የመሳሰሉ እርምጃዎችም በመያድ እምነት ማኅበራዊ ቀውሶችን እየፈጠሩ እንደሆነ ለማመልከት ይሞክራል። በተለይ ባለፈው ቅዳሜ በቆሼ የተከሰተው እልቂት ግን ለቀውሱ ምስክር ነው ይላል መግለጫውን ያነበቡት የፓርቲ ዋና ጸሐፊ አቶ አዳነ ጥላሁን።
ይህ ክስተት አዲስ አበባ በከፍተኛ ማኅበራዊ ቀውስ ውስጥ ስለመሆኗ ማሳያ ከመሆኑም ሌላ ቆሻሻ እየደፋ ሲያጠራቅም የከረመው የአዲስ አበባ አስተዳደር ቆሻሻ በሚያጠራቅምበት አካባቢ ሰዎች መስፈራቸውን እያየ ከቦታው በማስነሳት የተሻለና አስተማማኝ መጠለያ መስጠት ሲገባው ይህን ሳይፈጽም በመቅረቱና እኒህ መጠጊያ ያጡ ዜጎች ለህልፈተ ሕይወት በመዳረጋቸው ተጠያቂ ነው እንላለን።
መያድ በመግለጫው ላይ መንግስት ይህን ተፈጥሯል ያለውን ቀውስ የሚያርም እርምጃዎች እንዲወስድም ጠይቋል።
መንግስት የዜጎችን የኑሮ ዋስትና ማስጠበቅ ሲገባው ይህን ባለመፈጸሙ ሰሞኑን ላለቁት ወገኖቻችን ቤተሰቦች የሞራል ካሳ እንዲከፍልና የእልቂቱ ሰለባ ወገኖቻችን የማስመልክቶ ብሔራዊ የሐዘን ቀን እንዲታወጅ እንጠይቃለን። የአዲስ አበባ አስተዳደር ያጠራቀመው ቆሻሻ የሰው ሕይወት እስከሚያጠፋ ድረስ በግደለሽነት ተመልክቶ በዚህ ስበብ አሳዛኝ እልቂት በመፈጸሙ ጉዳዩ የሚመለከታቸው ኃላፊዎች በሕግ ተጠያቂነት የሚሆኑበት መንገድ እንዲፈለግም አጥብቀን እንጠይቃለን። ሰሞኑን በተከሰተ የቆሻሻ መደርመስ ስበብ ለአካልና ንብረት ጉዳት ለደረሰባቸው ወገኖቻችንን በመንግስት በኩል የማገገሚያና ማቋቋሚያ እንዳመቻችላቸውም እንጠይቃለን።
የመያድ አመራር አባላት ከጋዜጠኞች ለቀረቡላቸው የተለያዩ ጥያቄዎች ምላሽ ሰጥተዋል። ፓርቲው እንዲህ ያሉ ሁኔታዎች ከመፈጠራቸው በፊት በራሱ በኩል ምን የሚያደርገው ነገር አለ የሚለው አንድ ጥያቄ ነበረ። የመያድ ምክትል ሊቀመንበር አቶ ሙሉጌታ አበበ መልስ ሰጥተዋል።
እኛ በተደጋጋሚ መግለጫዎችን የምናወጣው ችግር ከመፈጠሩ በፊት ግልጽ ደብዳቤም ለመንግስት ኃላፊዎች እንጽፋለን። የሚፈጠሩ ችግሮች ከመፈጠራቸው በፊት ለዜጎች አስፈላጊ ጥበቃ እንዲደረግላቸው፣ ለዜጎች መሟላት ያለበት ነገር እንዲሟላ እስከ ጠቅላይ ሚኒስትሩ ድረስ ግልጽ ደብዳቤዎችን እንጽፋለን። ከዚህም አንጻር የምንሰጣቸው መግለጫዎች ምናልባት ያልተገኛችሁበት መግለጫ ካለ አላውቅም እንጂ የምንሰጣቸው መግለጫዎች ማስረጃ ናቸው። ችግር በደረሰ ጊዜ ብቻ አይደለም የምንሰጠው፣ ችግር ከመድረሱ በፊትም አማራጭ እናስቀምጣለን፣ ለመንግስት ማሳሰቢያዎችን እንሰጣለን።
በአደጋው ምክንያት ስለደረሰው ጉዳት ፓርቲው በራሱ በኩል ያጣራው ዝርዝር ጉዳይ ይኖር እንደሆነ ለቀረበው ጥያቄም አቶ ሙሉጌታ ምላሽ ሰጥተው ነበረ። እንደሳቸው አባባል ከሆነ የፓርቲው አመራር አባላት የጉዳቱን የተለያዩ ዘርፎች ለመመርመር ሙከራ ቢያደርጉም የመንግስት የጸጥታ ኃይሎች እንቅፋት ሆነውባቸዋል። ስለሆነም ፓርቲው በአቅሙ ለተጎዱ ወገኖች ሊያደርግ የሚችለውን እንኳ ለመፈጸም የሚያስችል መረጃ ለመሰብሰብ አልቻለም ብለዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በአደጋው የተጎዱ ሰዎች ቁጥር 72 መድረሱንና አሁንም ፍለጋው እንደቀጠለ፣ ሕይወታቸው በአደጋው ምክንያት አልፎ አስከሬናቸው የተገኙ ሰዎችም ቀብር ዛሬም የቀጠለ መሆኑን የመንግስት መገናኛ ብዙሃን ዘግበዋል። በተያያዥ ዜና የኢትዮጵያ ፓርላማ የደረሰውን ጉዳት ተከትሎ ከነገ ጀምሮ ለሶስት ቀናት የሚውል ብሔራዊ የሐዘን ቀን እንዲሆን ማወጁንና ብሔራዊ ሰንደቅ ዓላማውም ዝቅ ብሎ እንዲውለበለም መወሰኑ ተዘግቧል። እስከ ዛሬ ድረስ በዚህ የአዲስ አበባ ደረቅ ቆሻሻ ማስወገጃ ስፍራ ለደረሰው የመደርመስ አደጋ ምክንያት ምን እንደሆነ አልታወቀም። ይህንና ሌሎች መረጃዎችን ለማግኘት ለአዲስ አበባ ከተማ አስተዳደር ቃል አቀባይ ዳግማዊት ሞገስ በእጅ ስልካቸው ደጋግሜ ብደውልም ላገኛቸው አልቻልኩም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶችና በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። ወደ ቀዳሚው የምሽቱ ቅንብር እናልፋለን። ¶¶ የባለሙያ ውይይት በወቅታዊ ርዕሰ ጉዳይ
ትኩረት በዩናይትድ ስቴትስ ኢሚግሬሽን ነክ አዳዲስ ገጽታዎች።
ጉዳዩ በእጅጉ በማነጋገር ላይ ያለና በዩናይትድ ስቴትስ የሚኖሩ በብዙ ሚሊዮኖች የሚቆጠሩ ስደተኞችን የሚመለከት ነው። አዲሱን የፕሬዝዳንት ዶናልድ ትራምፕ ፕሬዝዳንታዊ ማዘዣ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉ እና ይመጣሉ የተባሉ ለውጦችና እንደምታዎች ቀረብ አድርጎ በጥልቀትና በትኩረት ለመመርመር የሚጥረው ይህ ተከታታይ ውይይት ለምሽቱም ሁለተኛውን ክፍል ይዞ ቀርቧል። ተወያዮች የሚገታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የሕግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነትም ይታወቃሉ። አቶ ፍጹም አቻሜለ በዋሽንግተን ዲሲ እና ቨርጂኒያ በጥብቅና ስራ የተሰማሩና በስደተኞች ሕግ ዙሪያ ለረጅም ጊዜ ያገለገሉ ናቸው። አቶ ተክለ ሚካኤል አበበ በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ናቸው። እንግዶቹን ያዋየው አሉላ ከበደ ነው። ባለፈው ሳምንት በቀደመው ውይይቱ ካነሳውና በእንጥልጥል ባደረገው ጥያቄ ይጀምራል።
ፍጹም ወደ አንተ ልሻገር ነው። በእኔ ያልተገለጹና ቀደም ብሎ ለተነሳው ጥያቄ መታከል አለባቸው የምትላቸውን ጭብጦች ቀደም ብላችሁ በዘረዘራችኋቸው ምክንያቶች አንድ ይሄ ጉዳይ የሚያሳስበው አዲሱ የፕሬዝዳንቱ ትዕዛዝ ተፈጻሚነት ሊኖረውና ችግር ላይ ሊጥለኝ ይችላል ወይ የቤተሰቤን አባል ብሎ ያሰበ ሰው ወደ ሕግ አማካሪ ሲሄድ በምን መልኩ መዘጋጀት አለበት? ምን አይነት መረጃዎችን ማዘጋጀቱ ለባለሙያው ይረዳል? በየሚ የተገለጸው አይነት ከሕግ አስፈጻሚ አካላት ጋራ የመፋጠጡና ችግር ውስጥ የመግባቱ ሁኔታ ከመፈጠሩ በፊት ሊደረጉ የሚችሉ ነገሮችስ ይኖሩ ይሆን?
መልካም። እንግዲህ በመጀመሪያ ደረጃ እዚህ ሀገር ፈቃድ ያለው ሰው ግሪን ካርድ ያለው ቦርሳ ውስጥ ግሪን ካርዱን ይዞ ይሄድ። ብዙ ሰው ይሄን አያደርገውም። ግሪን ካርዱን ቤት አስቀምጦ ነው የሚሄደው። ወርክ ፐርሚትም ያለው ወርክ ፐርሚቱን ይዞ ይሄድ። መንገድ ላይ ቢያቆመው ቢፈተሽ እንኳን ይሄን ማሳየት ይችላል ማለት ነው። ወርክ ፐርሚት የሌለው ግሪን ካርድ የሌለው ግን ማመልከቻ የአሳይለምም ሆነ የሆነ ማመልከቻ ያስገባ ሰው ማመልከቻው ደረሰኝ የሚለውን ወረቀትም ጭምር በቦርሳ ውስጥ ይዞ ይሄድ። በህግ ጠለላ ስር ያለውን ሰው ነው የማወራው። ምክንያቱም በህግ ጠለላ ስር ካለ ከብዙ ነገር ትድናለ። ከአንድ ቀን እስርም ከሁለት ቀን እስርም ፍርድ ቤትም ከመቆም ትድናለ ማለት ነው። ስለዚህ ፈቃድ ያላቸው ሰዎች የፈቃዳቸውን የሚያሳይ ነገር ቤታቸው ሳይሆን በእጃቸው ይዘው ሄዱ። ፈቃድ የሌላቸው ሰዎች እራሳቸው ጋር ገመድ እንዳይጠመጥሙ፣ ምንም ማመልከቻ የሌላቸው ማመልከቻቸው እምቢ የተባለ ሰዎች ግን ባዶ እጃቸውን ይሄዱ። ስለዛ ጉዳያቸው ግን ለፖሊስም ሆነ ለሚይዛቸው ሰዎች እንዳይናገሩ መንገድ ላይ አቁሙ። አሁን አንዳንድ ስቴቶች እንደሰማሁት ኦክላሆማ፣ ሜሪላንድም ቨርጂኒያም መንገድ ላይ እያቆሙ ሰው መጠየቅ የተጀመረበት ሁኔታ አለ። የዛ ሰለባ እንዳይሆን ህጋዊ ፈቃድ የሌለው ሰው በእጁ እሱን ለእስርና ለእንግልት ወይም ለዲፖርቴሽን የሚዳርጉ ነገሮችን ይዞ እንዳይሄድ ማለት ነው። መንገድ ላይ እቤቱ ደግሞ ሆኖ ፖሊስ ቢያንኳኳ ፈቃድ አለ ወይ ከፍርድ ቤት ትእዛዝ አለ ወይ ከሌላው አትክፈትለት ወይም አትክፈችለት። ይሄ ነው ሌላው። አሁን ይሄ ህግ ማጥበቅ ነው የያዘው። ማለት ትናንሽ ነገሮች እንደ ትልቅ ይቆጠራሉ። አድራሻ ስትለውጥ ወይም ስትለውጪ አድራሻ መለወጥሽን ማሳወቅ አለብሽ ለኢሚግሬሽን። በኋላ ደግሞ ይህ እንደ ጥፋት እንዳይለወጥ ማለት ነው። ይህን በእንዝላልነት አያደርገው። ሌላው ነገር በህግ ጥላ ስር የሌሉ ሰዎች ወደ ህግ ጥላ ስር እንዲሄዱ እመክራለሁ። ማለት እስካሁን ሳያመለክቱ በማወላወላ ያሉ ሰዎች እና እዚህ ሀገር መቆየት ካሰቡ ቶሎ ማመልከቻቸውን ያስገቡ። ሁለተኛ ነገር ደግሞ ከዚህ በፊት አመልክተው እምቢ የተባሉ ሰዎች በተለያየ ምክንያት አሁን ኬዛቸው እንደገና እንዲታይላቸው ከጠበቃ ጋር ይነጋገሩ፣ የድሮ ጠበቃቸውን ፈልገው ያነጋግሩ ማለት ነው። በአጠቃላይ እውነተኛ ህግ አማካሪ ጋር ይነጋገሩ። ሶስተኛ ነገር አገር ቤት ያሉ በማመልከቻ አመልክተውላቸው እሺ ተብለው ቪዛ ተሰጧቸው አገር ቤት ያሉ፣ ለምሳሌ አሁን አንደኛ የኔ ባለ ጉዳይ ቤተሰብ አሁን የመጣው ቪዛውን ይዘው ቁጭ ያሉ ሰዎች አሉ። ይሄ ከመፈጸሙ በፊት ትኬታቸውን ገዝተው ይግቡ እዚህ ማለት ነው። ያንንም እመክራለሁ። ሌላው አሁን እዚህ ማዘጃ ጋር ያልተጻፈው ግን ከዚህ ከትእዛዙ ውጭ አዲስ የኢሚግሬሽን ህግ ሊወጣ ይችላል። ያም የሚወጣው እንደ ካናዳና እንደ አውስትሬሊያ ወይም እንደ ሌሎች ሀገሮች የቤተሰብ የዝምድና ኢሚግሬሽን ሳይሆን ለአሜሪካ ኢኮኖሚ በሚጠቅም መልኩ የተማሩ ሰዎች ወይም ፕሮፌሽን ያላቸው ሰዎችን ለማስገባት የሚገፋፋ ህግ ነው ሊወጣ እየታሰበ ያለው ወደፊት እንግዲህ። ስለዚህ እናት፣ ወንድም፣ እህት ምን አመጣለሁ የሚል ሰው የሚያስብ ሰው ካለ አሁኑኑ ማመልከቻውን ያስገባ ማለት ነው። አምስት አመት ግሪን ካርድ ኖሮት በተለያየ ምክንያት ዜግነት ማመልከት ያልፈለገ ሰው ወንጀል ያልፈጸመና ሌላም ቢሚያስፈለው ምክንያት የሌለ ሰው ለዜግነት ቢያመለክት መክራል እና እንደዚህ አይነት ነገሮችን ከጠበቃው ጋር እየተመካከሩ ማድረግ ነው እኔ የምመክረው። ሌላው ነገር ፕሮሰስ ላይ ላሉ ኬዞች ፍርድ ቤትም ወይንም አሳይለም ኦፊስ ላሉ ኬዞች በፊት ያቀረብከው ማስረጃ ከሌማ እቺን አስገብቶ አግኝቷል ከሌቦ ብዙ ማስረጃ አላስፈለገውም ሚለውን ተውና እንተይና አሁን አዲስ በተሰራጨው ሜሞራንደም መሰረት አንድ የአሳይለም ወይንም ደግሞ ማንኛውንም የግሪን ካርድ ማመልከቻ ለመስጠት አሁን የማስረጃዎች ጉዳይ በጣም ጠበቅ ስላለ በፊት ከሚቀርበው የበለጠ ብዙ ማስረጃ ስለማያስፈልግ ማስረጃ ማሰባሰብ ጉዳይ ላይ ከጠበቃ ጋር ተመካክሮ አዳዲስ ማስረጃውንና ያለውን ደግሞ ማስረጃ ማጠናከር ያስፈልጋል።
ወደ ሌሎች እንግዶች ከመሻገር በፊት የመጨረሻው ነጥብ ላይ ከዚህ ቀደም ያስገቡት እንዲሆኛለሁ እንዲህ ያሉ ሁኔታዎች ደርሰውብኛል የሚሉትን የሚለውጥ ነገር አለማድረግን ቀደም ብላችሁ ጠቅሳችኋል እና እንዴት ይዛመዳል ይሄ ማስረጃ ፍለጋው ለቀረበውና ኢሚግሬሽን መስሪያ ቤት ለገባው ተጨማሪ ወይንም ያን የተናገሩት ነገር የሚያጠናክር ማስረጃ ከማቅረብ ባሻገር ታሪኩን የሚያፋለስ ነገር ማድረግ ይችላሉ አዲስ ማቅረብ ይችላሉ እሱ ጋር ጥርት እንዲል ነው
በጣም ጥሩ ሁለት አይነት ነገር ነው አንደኛ ለምሳሌ ከዚህ በፊት አመልክቶ እንብ የተባለ ሰው አለ ግን አሁን ያንን ሁኔታ ሊለውጥ የሚችል አዲስ ማስረጃ ካለ በማጠናከር እንዲሰራ ማለት ነው እንብ ተብያለውና ብሎ ቁጭ ከሚል 2-3 አመት ያንን ከጠበቃው ጋር ተነጋግረው እንብ የተባለ ለምሳሌ አሁን የኢትዮጵያ የሰብአዊ መብት ሁኔታ የዛሬ 2 አመት ከነበረው በጣም በባሰ ሁኔታ ነው ያለው ያንን ሊያጠናክር የሚችል አዲስ ማስረጃ ማስገባት ማለት ነው። ሌላው ደግሞ አሁን እንብ ያልተባለ ኬስ ግን አሁን ለምሳሌ ኢሚግሬሽን ኬስ ፍርድ ቤት ውስጥ 2-3 አመት ይቆያል እንደውም አሁንማ 4 አመትም ይቆያል ግን ከዚህ በፊት ያስገባው ማመልከቻና ማስረጃ አለ ያ በቂ ነው ብሎ አለማሰብና አሁን በፊት ከተጠየቀው የባሰ በጣም ብዙ ማስረጃዎች ነው የሚጠይቁት እየጠየቁም ያሉት ማለት ነው። ስለዚህ ያንን ሊያጠናክር የሚችል አዲስ ማስረጃ መሰብሰብ ማለት ነው።
መልካም የሚ ወደ አንቺ ለመጣ ነው የቀረቡት ሐሳቦች ላይ የሚታከል ካለ ታብራሪልናለሽ። ቀደም ብሎ ከተነሱት የመጀመሪያ ረድፍ ውስጥ ካስቀመጣቸው በሶስት ክፍሎች ከገለጻቸው የመጀመሪያውን ያስቀደምነው በሁለተኛውና በሶስተኛው ያስቀምጥሻቸው ቡድኖች አሉ። ወንጀል ፈጽመው የተገኙ ማመልከቻ ጨርሶም ያላስገቡ ወንጀል ፈጽመው የተገኙ ሰዎች ምን አይነት ወንጀል በምን አይነት ሁኔታ ራሳቸውን መከላከል ይችላሉ? ማመልከቻ ሳያስገቡ ፈጽመው ቁጭ ብለው የነበሩ አሁን በመጨረሻው ፍጹም ከተቃቀሳቸው ጭብጦች በተጨማሪ ምን አይነት ጉዳዮች ሊዘጋጁባቸው ሊያውቁ ይገባል?
ሰፊ ጥያቄ ነው። ከላይ ያለውን ለመመለስ እሞክራለሁ። እንደም ተቆጣለው ላይ ለመጨመር የፈለኩት በተለይ ለማንኛውም ነገር ነፃ የሚያደርግ ዜግነት ብቻ ነው። ስለዚህ ማንም ሰው ከአምስት አመት በላይ የኖረ እና ዜግነት ለማመልከት የሚችል እሱን ባስተኳይ ቢያደርግ ለብዙ ነገሮች መልስ ነው ብዬ አስባለሁ። አሁን ወንጀልን በሚመለከት ሰፊ ነው ያልኩት። እያንዳንዱ ክፍለ ግዛት የራሱ የሆነ የወንጀለኛ መቅጣ ህግ አለው። በእነኛ ህግጋት ውስጥ አንድ ሰው አንድ ጥፋትን ከትንሽ ነገር ሊሆን ይችላል ለምሳሌ አለመንጃ ፈቃድ መንዳት ሊሆን ይችላል ወይንም መንገድ መሻገር የሌለበት ጋር ተሻግሮ ሊሆን ይችላል እስከ ትልቁ እስከ ሰው መግደል ደረጃ ወንጀል ድረስ ያሉት በተለያየ ያው አንቀጾች እየተከፋፈለ ይገኛል። እንግዲህ እነኚህ ነገሮች አንድ ሰው ባለበት ክፍለ ግዛት ውስጥ ወንጀልን ከፈጸመ በኋላ ይታሰራል። በእስር ቤት ከጨረሰ በኋላ ሲፈታ እንግዲህ ይሄ የታሰረበት ወንጀል የኢሚግሬሽን ኮንሲኩዌንስ ወይንም ኢሚግሬሽን ምን አይነት ነገሮችን ሊያመጣ ይችላል ተብሎ ይጠየቃል። አንድ ነገር ማወቅ ያለበት ሰው ሁሉ ምንድነው ማንኛውም ሰው በወንጀል ሲከሰስ አሻራው ይወሰዳል። ያ አሻራ ወዲያውኑ ለዲፓርትመንት ኦፍ ጃስቲስ ወይንም ለፌደራል እንትኑ ወዲያውኑ ይሄዳል። ስለዚህ ማንኛውም ሰው በሚታሰርበት ጊዜ አሻራው ወዲያውኑ ወደዛ ይሄዳል። ከዛ በኋላ ከታሰረና ምን ካለ በኋላ እንግዲህ አንድ ክፍለ ግዛቶች ከኢሚግሬሽን ጋራ በመተባበር ያንን ሰው ስራቱን ከጨረሰም በኋላ እዛው እስር ቤት ውስጥ ይይዙትና ኢሚግሬሽን መጥቶ ከእስር ቤት ብድግ አድርጎ ወስዶት ወደ ኢሚግሬሽን እስር ቤት ይወስደውና ከዛ በፍርድ ቤት ከሀገር እንዲወጣ ይደረጋል ይባረራል ማለት ነው። አሁን አንድ ከተሞች እኛ ጋር በተለይ ይሄ በጣም የገነነ ነው። እንደገና አሁን ወደ ዋሽንግተን ዲሲ ማካባቢ ሌሎችም ግዛቶች አካባቢን እየሞከሩ ነው። ግን አንድ ከተማዎች ሳንክቹሪ ሲቲ የሚባለውን ነገር እያደረጉት ነው። ሳንክቹሪ ሲቲ ማለት ምንድነው? እንደ ወስደው ይሸሽጋሉ ማለት ሳይሆን ሳንክቹሪ ሲቲዎች የሚሉት እኛ ፖሊሶቻችን እዚህ ያለውን ወንጀል ለመከላከል ነው እንጂ
ከፌዴራሉ ጋራ ተባብሮ ሀገር ማባረር ነገር ላይ እኛ እዛ ውስጥ አንገባም። ስለዚህ ሰዎች ሲታሰሩ ያው አሻራው እናንተ ይደርሳል። ተፈልጋችኋቸው ልትወስዷቸው መታችሁ ውሰዱ እንጂ እኛ ከእናንተ ጋር አንተባበርም። እነሱን መታሰር ካለባቸው ውጪ አንድ ሰከንድም እንኳን አናስርም። ለእናንተ ብድግ አድርገን አንወስድም። እኛ ከእናንተ ጋር የምንተባበረው የለም። ኢሚግሬሽን ስታትሳቸው ምን እንደሆነ አንጠይቅም። በዛ አይነት መልኩ ከእናንተ ጋር ህብረት አናደርግም የሚሉት አሁን ይሄ ጥቅሙ ምንድን ነው? አንደኛ ከፖሊሶቹ አንጻር እዚሁ ብቻ ወንጀለኛ ለሚፈጸሙ አግባብ ያለውን ቅጣት ይቀጣሉ፣ ሌላ ነገር ውስጥ አይገቡም። ይሄንን ባለማድረጋቸው ደግሞ ፌዴራሎች ማድረግ የሚገባቸውን ነገር እንዲያደርጉ ይገደዳሉ። ብዙዎቹ ሰዎች እንግዲህ በዚህ መሃል ላይ ምናልባት ጥቃቅር ወንጀል የሰሩ ሰዎች ወዲያውኑ ወደ ኢሚግሬሽን ደረጃ እንዳይጋለጡ ትንሽ ይከላከልላቸዋል ማለት ነው። ይሄ የሚሆነው ለምንድን ነው? በተለይ አዲሱ ፕሬዚደንት ትራምፕ ባወጣው ኢንተሪየር ሴኩሪቲ ወንጀል ሰርቶ ፍርድ ቤት የተፈረደበት ሳይሆን በወንጀል የተከሰሰም ሰው የኢሚግሬሽን ሁኔታ ለምሳሌ ወረቀት የሌለው ከሆነ ወንጀል በመከሰሱ ብቻ ታስሮ ከሀገር ሊባረር ይችላል ብሎ ነው ያወጣው። ይሄ በጣም ህገ መንግስቱ ውጭ ነው ብለን ነው የምናምነው። ለነገር ግን በጣም ደግሞ ኃይለኛ ነው ብለን እናምናለን። ስለዚህ ነው ይሄ የወንጀል ጉዳይ በጣም አሳሳቢ የሚሆነው። ከዚህ አንጻር ይሄንን ነገር ሉላ፣ አንተም ከዚህ በፊት ስንነጋገር ትንሽ አጫውቻለሁ። እኛ የምናምነው አንድ ሰው እውነተኛ ችግር የማይኖረው ወንጀል እንዳለው ሲፋቅለት እንደሆነ እናስባለን። ስለዚህ አሁን እኔ ባለሁበት በሳን ሆዜ ካለን ከአቃቤ ህጉ ጋራ ንግግር ላይ ምን ያለ ነው ምን አይነት ወንጀሎችን ለምሳሌ ምን አይነት ሰዎችን በምን አይነት ሁኔታ ብናቀርብለት እንዲህ አይነቱን ነገር ሙሉ ለሙሉ ከሬከርዳቸው ላይ ሊፋቅላቸው ይችላል፣ ምን ነገሮችን ያደረጉ እንዲህ ሊሆንላቸው ይችላል፣ ለምሳሌ በእውነት በህይወታቸው ለውጥን ያመጡ፣ እንደገና ደግሞ ከዚች ከአንዲት ወንጀል በስተቀር የተለያየ ነገሮችን የኢሚግሬሽን መብቶችን ሊያገኙ ሲችሉ ይቺ አንድ ወንጀል ብቻ ነገሮችን የምታሰናክልባቸው ከሆነች ይሄንን ነገር ጠበቆች ጽፈን አስረድተን ምን እንደሆነ የሰዎችን ጉዳይ እንትን ብለን ይሄ ነገር ከሬከርዳቸው እንዲፋቅላቸው የማስደረግን ነገር በጣም እየተባበሩን ነው ያለ። ለዚህ ነው ካሊፎርኒያ በተለያየ አይነት መንገድ ስደተኞችን ጉዳይ በሚመለከት እውነት ትልቅ ሰብአዊ ሚና እየተጫወተች ያለችው እዚህ ምክንያት ነው።
መልካም። ይሄ የ2.3 ሚሊዮን መኖር የሚያስችል ህጋዊ ፈቃድ የሌላቸው ስደተኞችን አቅፋ የተለየ ከለላ ለማድረግ የምትጥር ክፍለ ግዛት ተለይታ ታውቃለች። ተለይታ መታወቅና ሌሎችም ፈለጉን መከተል ብቻ ሳይሆን በፕሬዝዳንቱም ትዕዛዝ ይሄ በተለይ ከከተሞች አልፎ በግዛት ደረጃ ያን ከለላ የመስጠቱን ዝንባሌ ለመቋቋም የፌዴራል መንግስት የሚሰጠውን የገንዘብ ድጋፍ የማጠፍ የመቀነስ የመውሰድ ሐሳብ እንዳላቸው በዜና ዘገባዎች ወጥቷል። ምን አይነት ሁኔታ ሊመጣ ይችላል? በተከታይ ጥያቄ እንመለሳለን። ተክሌ ጋር ግን እንዳንጠፋፋ ሩቅ ወዳለው ወደ ቶሮንቶ ልሻገር። ተክሌ፣ እነኚህ ሁኔታዎች ገፋፍተዋቸው ወደ ካናዳ የሚመጡ ሰዎች ቀደም ብለን ያነሳናቸው ለቤተሰባቸው ወይ ለራሳቸው ደህንነት አደጋ ላይ መጣላቸውን ከግምት አስገብተው የሚመጡ ሰዎች ምን ማወቅ አለባቸው? ምን አይነት ጉዳዮች የቤተሰብን ደህንነት ማስጠበቅ ይችሉ ይሆን?
ሉላ፣ ቆንጆ ጥያቄ ነው። እንግዲህ በተለይ የትኛውም የስደተኛ ጉዳይ የሚጀምረው በአሜሪካም ይመስለኛል፣ በተለይ በካናዳ ግን ከአይደንቲቲ ነው። አንተ ማን ነህ? እሱ ነገር በጣም ስለሚያሳስባቸው የመጀመሪያው ጥያቄ አይደንቲቲ ነው። እና ሰዎች መዘጋጀት ያለባቸው ትልቁ ነገር ከተገኘ የልደት ወረቀቶቻቸውን ማዘጋጀት፣ የፓስፖርት ኮፒዎች ካሉ እነሱን ማዘጋጀት፣ ቀናቸው ያለፈም ቢሆን ማለት ነው፣ ባለፈም ቢሆን የትምህርት ማስረጃዎች ሁለተኛ ደረጃ የጨረሱበት እንደዚህ አይነት የማንነታቸውን የሚገልጽ የፖለቲካ ፓርቲ ውስጥ አባላት ከሆኑ ያንም ኮፒ ካላቸው ደረሰኞች ማዘጋጀት፣ ደብዳቤዎችም ወይም አፊዴቪት በቃለ መሐላ የተፈረሙ የተጻፉ ወረቀቶችም በጣም ትልቅ ማስረጃዎች ናቸው። አንዳንድ ጊዜ የስደተኛ ከሀገሩ ሲወጣ ተዘጋጅቶ ዶክመንት ሰነድ ጭኖ አይወጣም። አብዛኛው ሰው ነፍሱን ለማዳን ወይ ከእስራት አምልጦ ወይ ከድብደባ አምልጦ ከብዙ መከራ ችግር ደንግጦ አምልጦ የሚወጣ ነው እና ብዙ ስደተኛ እዚህ ሲደርስ ደግሞ በተለይ መደበኛ ባልሆነው መንገድ አቋራርጠው የሚመጡ ሰዎች በሜክሲኮ፣ በደቡብ አሜሪካ አቋርጠው ብዙ ዞሮ የሚመጡ ሰዎች አሉ እና እነሱ በተለይ መንገድ ላይ ይዘረፋሉ፣ ሰነዶቻቸውን ያጣሉ። ስለዚህ ትልቁ ነገር ምንድን ነው? አንድ ካብሮ አደጉ አሜሪካ ውስጥ ሊኖር ይችላል፣ ካናዳ ሊኖር ይችላል፣ አውሮፓ እዛው ኢትዮጵያም ሊሆን ይችላል። ካብሮ አደጉ ሰው የተጻፈ ደብዳቤ ሊሆን ይችላል እንደ ማስረጃ ያገለግላል። ሰው የመጀመሪያው ነገር ማን ነው ነው። ሁለተኛው ደግሞ ወደዚህ በተለይ ዘመዶቻቸው እህት ወንድም አክስት አጎት ያላቸው እዚህ ካናዳ ውስጥ ከአሜሪካ ድንበር ላይ መጥተው ጥገኝነት መጠየቅ ይችላሉ። ግን ወንድምና እህት መሆንን በምን አረጋግጣለሁ? ያን የሚያረጋግጡ ሰነዶችን ማዘጋጀት አለባቸው። በትክክል ዝምድናቸውን የሚገልጹ ፕሮፎች ማለት ነው። እነዚህ ነገሮች አዘጋጅተው መጠበቅ አለባቸው።
በዚህን መሰል ሁኔታዎች ውስጥ ማለፍ ግድ የሆነባቸው ቤተሰቦች መዘጋጀት ያለባቸውን ሌሎች አስፈላጊ ጉዳዮችን ተክለት ሚካኤል ያብራራል። አድማጮች፣ በወቅታዊው የዩናይትድ ስቴትስ የኢሚግሬሽን ጉዳዮች ዙሪያ የተሰናዳው ልዩ የውይይት ፕሮግራም አልተቋጨም። ተከታዩን በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶቻችንን የሚጌታቸውን አቶ ፍጹም አቻምየለህንና አቶ ተክለ ሚካኤል አበበን ለተሳትፏቸው እናመሰግናለን። ወደ ቀጣውና የመጨረሻው ቅንብር እናልፋለን። ደቡብ አፍሪካ ውስጥ በመካሄድ ላይ ያለው የመጤ ጠል ጥቃት ከባድ ደረጃ ላይ በደረሰበት በአሁኑ ወቅት ይፋ የሆነ አዲስ ምርምር የውጭ ሀገር ሰዎች ለደቡብ አፍሪካ ምጣኔ ሀብት ጠቀም ያለ አስተዋጽኦ እያበረከቱ መሆኑን ጠቁሟል። የደቡብ አፍሪካ የዘር ግንኙነቶች ተቋም ባወጣው ሪፖርት ደቡብ አፍሪካውያን መጤዎችን ከማጥቃት ይልቅ የሥራ ፈጠራ ዘዴንና ኢኮኖሚያዊ እድገት ጨምሮ የተለያዩ ዕውቀቶችን ከመጤዎቹ ቢቀስሙ ይሻላል ይላል። ከጆሃንስበርግ ቱሶ ኩማሉ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
አዲስ ምጣኔ ሀብት ገንቢዎቹ የደቡብ አፍሪቃ ነዋሪ መጤዎች በሚል ርዕስ የወጣው ይህ ሪፖርት ብዙዎች የውጭ ሀገር ሰዎች እዚያች ሀገር ለመኖር የጠቀማቸው የስራ ፈጠራ ዘዴያቸውና ታታሪ ሰራተኝነታቸው መሆኑን ሪፖርቱ ያስረዳል። የሚበዙት ኢትዮጵያውያን፣ ሶማሊያውያን፣ የባንግላዴሽና የፓኪስታን ሰዎች የሆኑት ደቡብ አፍሪቃ የሚኖሩ መጤዎች 80 ከመቶ በየሰፈሩ የደቡብ አፍሪካውያን ንብረት በሆኑ ቤቶች መደብሮችን ከፍተው የሚተዳደሩ ናቸው ይላል ሪፖርቱ። ታዲያ በቆረቆዙ ሰፈሮች ለሚኖሩ ደቡብ አፍሪካውያን ባለቤቶች እነዚህ የምግብና የሌላም የቤት ቁሳቁስ መደብሮች የኪራይ ገቢ ምንጮቻቸው ናቸው። ሌሎች መጤዎች ደግሞ ጥሪታቸውን አንድ ላይ አድርገው ሲያበቁ በየከተማው የንግድ ቤቶችን ይከፍታሉ። አንዳንዶቹ እንዲህ ያሉት የውጭ ሀገር ሰዎች የንግድ ቤቶች ተስፋፍተውላቸው ትላልቅ የጅምላ መደብር ደረጃ እየደረሱ ከታወቁት የንግድ ተቋማት ጋር የሚወዳደሩም አሉ ይላል ሪፖርቱ። የዚህ ሪፖርት አቅራቢና በተቋሙ ተመራማሪ የሆኑት ራያን ማላን የውጭ ሀገር ሰዎች እንዲህ ባሉት ስራዎች ስለሚሰማሩ መደበኛ የስራ እድል ላይ ከሀገሬው ጋር የሚፎካከሩት በጣም ጥቂቶች መሆናቸውን ይናገራሉ።
የውጭ ሀገር ሰዎች ይመጣሉ። እዚህ የመኖር መብት የላቸውም። ሰነድ የላቸውም። ጭንቅ ውስጥ ናቸው። ሌላ አማራጭ የላቸውም። ሀገራቸው መመለስ አይችሉም። ይህን ሁሉ ችግር ተቋቁሞ ታዲያ በእነሱ ማህበረሰብ ውስጥ ያለው የሥራ አጥነት መጠን በአገረ ደቡብ አፍሪካውያን ዘንድ ካለው በግማሽ ያንሳል። በታታሪነታቸው ዋጋ ሳያስወድዱ ለነዋሪው ጥሩ አገልግሎት ስለሚሰጡ በአገሪቱ ገበያ ውስጥ መራመድ ችለዋል።
የራሳቸውን የሥራ መስክ ለመክፈት ያልቻሉ የውጭ ሀገር ሰዎች ደግሞ በየምግብ ቤቱ፣ በግንባታና በግብርና ስራ በጣም ዝቅተኛ በሆነ ክፍያ ተቀጥረው እንደሚሰሩ ነው ጥናቱ የሚያመለክተው። ታዲያ በእነዚህ ስራዎች ተሰማርተው ያሉትም የውጭ ሀገር ሰዎች የራሳቸውንም የሀገሪቱን ምጣኔ ሀብት እየጠቀሙ መሆኑን ጨምሮ ያወሳል። ኪርዊን ሌቦን በደቡብ አፍሪቃዊ የጥናት ተቋም ተንታኝና የአደጋ ክትትል ጥናት ማዕከል የተባለ ተቋም ኃላፊ ናቸው። ደቡብ አፍሪካውያን በርትተው ከመጤዎቹ ትምህርት ቢቀስሙ የሀገሪቱ የኢኮኖሚ ሁኔታ አስቸጋሪም ቢሆን ስኬትን ሊያገኙ ይችላሉ ብለው ይመክራሉ።
እድሎችን ፈልገው በማግኘት ረገድ በጣም ጎበዞች ናቸው። ይገባኛል የኔ ነው ስሜት የላቸውም። መወዳደር በሚያስፈልግበት ቦታ በኢኮኖሚያዊ መንገድ ነው የሚታገሉት። የንግድ ክልላቸው ላይ ተቀናቃይ ቢመጣባቸው ቀና በሆነ መንገድ ቅናሽ ዋጋ እየሰጡ ይታገሉታል እንጂ ወደ ሁከት መንገድ አይሄዱም። የገበያ ሁኔታ ቢቀያየር ሰለቸኝ የማያውቁ ታታሪዎች ናቸው።
እንደ አውሮፓውያን አቆጣጠር በ2000
አርማጮች አሁን የደረሰን ዜና አለ። በኢትዮጵያ በኩል በቆሼ አካባቢ ለደረሰው አደጋ ምክንያት የሆኑት በስፍራው ላይ ውድቅዳቂና ቆሻሻ የሚለቅሙ ሰዎች ናቸው ሲል የፈረንሳይ የዜና አገልግሎት ያሰራጨው ዘገባና በቪኦኤም የተላለፈው ዜና ትክክል አይደለም ሲሉ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ማምሻውን ለቪኦኤ በሰጡት መግለጫ አስተባብለዋል። የአደጋው መንስኤ እየተጣራ መሆኑንና መንግስት አሁን በማንም ላይ ውንጀላ አለማሰማቱን ዶክተር ነገሪ አክለው ገልጠዋል። በአደጋው መሞታቸው የተረጋገጠ ሰዎች ቁጥርም 82 ሳይሆን 72 ነው ብለዋል ሚኒስትሩ።
እኔ ደግሞ እንደዚህ ብዬን አልተናገርኩም። እንዳውም አንዳንድ የውጭ ጋዜጠኞች በተለይ ሲኤንን እና የኤፍፒ በተመሳሳይ ደግሞ የቢቢሲ ይሄንን ለማጣራት ሲጠይቁ ነበረ። አንዳንድ ሰዎች እኮ መንግስት የገነባው ፋክተሪ እዛ አካባቢ ያለው ፋብሪካ እሱ ነው ምክንያት የሆነው የሚለውን በሚጠይቁበት ጊዜ መብራት ሲሰጣቸው ነበር ማለት ነው። እዛ አካባቢ የነበረው እንቅስቃሴ መንስኤው ደግሞ ገና እየተጣራ ነው። አሁን ህይወት ለማዳን ነው መንግስት እየተረባረበ ያለው እንጂ ምክንያቱም መንስኤውም እንደሆነ ገና ነው የምጣራው። ይሄ የተቆለለው የቆሻሻ ክምር ደግሞ ከኮንክሪት ወይ ደግሞ ከእንትን የተሰራ እንትን አይደለም፣ ወይ ደግሞ በተፈጥሮ የተሰራ አለትም አይደለም። ራሱ መሰረቱ ጠንካራ ስላልሆነ እንዲሁ በራሱም ሊወድቅ ይችላል እና ይሄንን ስጣራ መንስኤውን መረጃ እንሰጣለን ነው እኔ ለማንም ሰው ስጠይቁኝ ማለት ነው። እዛ አካባቢ በየቀኑ ሰዎች ሪሳይክል የሚደረጉትን ለማግኘት የሚያደርጉት ጥረት አለ። ይሄ እንግዲህ በመቶዎች የሚቆጠሩ ሰዎች እዛ አካባቢ የሚኖሩ ሊሆኑ ይችላሉ፣ ከዛም የማይኖሩ ይችላሉ። ነገር ግን በተለይ ይሄ የውሃ ይሄ ቦትልድ ወተር ላስቲኮችም ማለት ነው እና ሌሎች አይተሞችም ከዛ ወስዶ የሚሸጡ አካላት አሉ። ይሄ እውነት ነው። ነገር ግን አሁን በሀዘን ውስጥ ሆነን ሰዎችን ብሌን የምናደርግበት ሞራል የለንም እና ስለዚህ ይሄ ትልቅ ስህተት ነው፣ መስተካከል አለበት ባኝ
ዶክተር ነገሪ ሌንጮ ለቪኦኤ አሁን መግለጫ እየሰጡ ናቸው። እንደ ተጠናቀቀ ሙሉውን እናቀርባለን።
ከአድማጮች በኢሜይል የደረሰን አስተያየት አለ እናቀርባለን። ለአሜሪካ ድምፅ አማርኛው አገልግሎት አሉላና አዲሱ በምታቀርቧቸው አንዳንድ ወቅታዊ ዝግጅቶችና ውይይቶች ላይ አስተያየት እንዲሰጥ ትጋብዛላችሁ። ሲላክ ግን አታቀርቡም። የአስተያየትም ሆነ የጥያቄ መምረጫ መመዘኛችሁ ምን እንደሆነ ማወቅ አልችልም ሲሉ ቅሬታቸውን በመግለጽ ይጀምራሉ ህሩ የተባሉ አድማጫችን ከዚሁ ከዋሽንግተን አካባቢ በጻፉልን የኢሜይል አስተያየታቸው። ለምሳሌ ሲሉም ጥያቄያቸውን ያስረዳሉ። ለምሳሌ አሉላ፣ ፍልሰተኝነትን በሚመለከት የአሜሪካው ፕሬዚደንት ያወጡትን መመሪያ አስመልክቶ ከሶስት ጠበቆች ጋር ሰሞኑን ባቀረበው ውይይት ላይ ያልተረዳሁት ወይም የተሳሳተ መረጃ በሚመለከት በኢሜይል ጥያቄ አቅርቤ ነበር። በራዲዮ መጽሔትም ሆነ ከዚያ በፊት በተላለፈው ውይይት ላይ አልቀረበም። በእኔ አስተያየት በዝግጅት ክፍላችሁ የተላለፈ መረጃ አድማጭን ግር ካሰኘ ወይም ከተሳሳተ ቅድሚያ ተሰጥቶት መረጃው መታረም ወይም መብራራት ይኖርበታል። አድማጫችን ህሩይ ይቀጥላሉ። ይብራራልኝ የሚል ጥያቄ ሲመጣ ችላ ማለት ያለባችሁ አይመስለኝም። ከሦስት እንግዶቻችሁ ሁለቱ የሰጡት መግለጫ ቁልጭ ያለ ስለሆነ አመሰግናለሁ። አቶ ፍጹም አቻሜለ ግን ጥገኝነት ያገኙ ሰዎች ቤተሰቦቻቸውን የማምጣት መብታቸው ለስድስት ወር ታግዳሉ ያሉት ግልጽ አይደለም ብለዋል።
ሰለሞን አመሰግናለሁ። እንግዲህ የአቶ ህሩይ ጥያቄ ትክክል ነው። ሁለተኛ ጊዜ ነው የጻፉት። ይህ በኢሜይል አስተያየታቸው እንደጠቆሙት ሁለተኛውን ነው። በሌላ ፕሮግራም እንደምናቀርብ ቃል በገባ ነው መሰረት እንደሚቀርብ ለማስታወስ ብቻ ነው የምንችለው። እግዜር ይስጥልን።
ዝግጅታችን ተጠናቋል። ነገ እንገናኛለን። እስከዚያው ሰላም፣ ደህና ደሩ። The Voice of